በቅጽል ስሙ ጃልመሮ በሚል መጠሪያ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሠራዊት የምዕራብ ኦሮሚያ ዞን አዛዥ ኩምሳ ድሪባ በድምጻዊ ሐጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ አይደለም አለ። ጃልመሮ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ ድምጻዊ ሐጫሉ ስልጣን ላይ ካሉት መሪዎች ይልቅ ለኦሮሞ ነጻነት ጦር የቀረበ ነበር ሲል ተቃውሞ ቢኖረው እንኳን እርሱን ልንገል የምንችልበት ምክንያት የለም ብሏል። አያይዞም መሳሪያ ከታጠቀው ኃይል ጋር ጦርነት ላይ ብንሆንም ሰላማዊ ዜጎች ላይ ግን በፍጹም ጥቃት አናደርስም ብሏል። ሰላማዊ ዜጎችን ከጥቃት የመከላከል ተግባር ደግሞ የመንግስት ነው ሲል ማክሏል። ጽዮን ግርማ ነች ያነጋገረችው።
በጣም አመሰግናለሁ። ኩምሳ ድሪባ ወይም ደግሞ በቅጽል ስምህ ጃልመሮ ነው የምትባለው፣ ኢትዮጵያ ነው ያለኸው። ምክንያቱም በኢትዮጵያ ቁጥር ነው ደውዬ ያገኘሁህ። ከራስህ አንደበት እንስማ ትጥቅ ትግል እንቅስቃሴ የምታደርገው የት አካባቢ ነው?
ጽዮን፣ ይሄ ነገር እንኳ አንቺን የሚመለከት አይመስለኝም። ኢትዮጵያ ሴኩሪቲ ኤጀንሲ ስራ መሰለኝ እኔ ያለሁበትን ቦታ ፈልጎ ማግኘት። ግን አንቺ እንዳልሽው በኢትዮጵያ ቁጥር ነው የደወልሽልኝ። ኢትዮጵያ ውስጥ ነው ያለው። ይህ እንደውን ፌስቡክ ቦታ ግን መግለጽ አይገባኝም።
በእርግጥ እንዳልከው የቦታ ያለህበትን ቦታ ምናልባት ፖሊስ ፈልጎ የማግኘት የፖሊስ ስራ ሊሆን ይችላል። የእኔ ጥያቄ ግን ያለህበትን ቦታ ለመጠየቅ ለማወቅ የፈለግኩት በኢትዮጵያ መንግስት በኩል የምትከሰሱባቸው እንዲሁም በሰዎች ህይወት ላይ ጉዳት በማድረስ በንብረት ላይ ጉዳት በማድረስ የምትከሰሱባቸው ቦታዎች አሉ። ያንን መነሻ ለማድረግ ለዛ ጥያቄ በትክክል በየትኛው በኩል ይመለከታችኋል፣ የትኛው ሳይመለከታችሁም የሚል መነሻ ጥያቄ ለማምጣት ነው። ያሉበትን ቦታ ያቆሙበትን ቦታ አይደለም የጠየቅኩት። እንቅስቃሴ የምታደርጉት በየትኛው አካባቢ ነው?
የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች በደቡብ፣ በምዕራብ፣ በሰሜን ድንብርት አካባቢ ማለት ጊዜ ወደ አዲስ አበባ የሚጠጋ አካባቢ መሀል ሀገር የምንለው ማለት ነው። እንዲሁም ወደ ምስራቅ አካባቢ ይንቀሳቀሳል። በአጠቃላይ ኦሮሚያ ውስጥ የኦሮሞ ነጻነት ሰራዊት የማይንቀሳቀስበት ቦታ በጣም ኤምንት ነው። ስለዚህ በአጠቃላይ በኦሮሚያ ውስጥ እንቀሳቀሳለን ለማለት ይቻላል።
ስለዚህ እነዚህ አሁን እንንቀሳቀስባቸዋለን ያልካቸውን አካባቢዎች በአንተ የጦር መሪነት የሚንቀሳቀሱ ናቸው ወይስ የተለያየ የጦር መሪዎች አሏቸው?
በየ አቅጣጫው የጠቀስኩልሽ ማለቴ ደቡብ፣ ምስራቅ፣ ሰሜን እንደዛ ያልኩት የየራሱ የሆነ የዛ ቀጠና የጦር መሪ ይኖረዋል። ለምሳሌ እኔ በምዕራብ በኩል ያለውን መመራ፣ ይህን ሁሉ ደግሞ በአንድ ላይ አንድ ቆመም አንድ ስር ነው የሚተዳደረው። ያንን ደግሞ የሚመራው ጃንጎልቻ ኤንጅ የሚባል የደቡብ አካባቢ የኦሮሞ ነጻነት ሰራዊት እንቅስቃሴን የሚመራው ይህንን ሁሉ ደግሞ የሚመራ ሰው እንደዛ ብትለዚህ ቆንጆ ነው።
ከተማ ያለው ብሔራዊ ምርጫ ቦርድ ፈቃድ አውጥቶ ከሚንቀሳቀሰው በነ አቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር ሙሉ ለሙሉ የተለያየ ነው ማለት ነው።
ማንም ሰው እንደሚያውቀው አንድ ድርጅት ነው የነበረው የኦሮሞ ነጻነት ግንባር። የኦሮሞ ነጻነት ሰራዊት ደግሞ ግንባሩ ሰራዊት ነው የነበረው። ግን ግንባሩ በሰላማዊ መንገድ ትግል አደርጋለሁ ብሎ ወደ ሀገር መመለሱ እናውቃለን። ወደ ሀገር ስንመለስ ደግሞ የእኛ አካሄድ በማይፈቅደው መልኩ ነው የተመለሱት እና በዛ ምክንያት አለመግባባቶች ነበሩ። አለመግባባቶች ብቻ ሳይሆኑ ይህ ድርጅት ሀገር ውስጥ ሲመለስ እኛን መምራት የማይችልበት ደረጃ ነው የደረሰ እና ስለዚህ የራሳችንን መንገድ መፈለግ ነበረብን። በዛ ነው የኦሮሞ ነጻነት ግንባርን አመራርነት እና ለእነሱ ሪፖርት ማድረግ ከእነሱም ደግሞ ጋር የምናደርገውን ነገሮች የሚሰጡንን ላለመቀበል ሲያስቸግረን ይሄንን አድርገናል፣ ይሄ እውነት ነው። የራሳችን የሆነ ኮማንድ እና የራሳችን የሆነ መሪ አለን። እንደገለጽኩልሽ የደቡብ መሪ በአጠቃላዩም ደግሞ የሚመራ እሱ ነው። ስለዚህ ከነሱ ጋር ምንም አይነት ግንኙነትም የለንም። ግንኙነቱ ደግሞ የተቋረጠው ባልኩሽ ምክንያት ነው። ስለዚህ ይሄ ድርጅት ተለያይተዋል ማለት ነው።
በጠቀሱልኝ ቦታዎች የኢትዮጵያ አካባቢዎች ወደ ከተሞቹ ስትገቡ ምን አይነት የትግል እንቅስቃሴ ነው የምታካሂዱት?
ምንም አይነት ምስጢር የለውም። የትጥቅ ትግል ነው የምናካሂደው። ትጥቅ ትግል እያካሄድ ነው ያለ ነው። ኦሮሞ ነጻነት ግንባር በሰላማዊ መንገድ ሌን አካሄዳለሁ ብሎ ሲገባም እኛ ያ ትክክል አለመሆኑ እና ኢትዮጵያ ውስጥ ያለው ሁኔታ ያንን ስለማይፈቅድ ከዛ ተነስተን የቀረ ስለዚህ ትጥቅ ትግል በጠመንጃ አፈሙዝ ከሚዋጋን ጋር ነው እየተዋጋን ያለው።
በስጥቅ ትግል ካላችሁ በተለይ ደግሞ በኢትዮጵያ የሚገኙ ሰላማዊ ዜጎችን በሰላማዊ ሁኔታ ታገሉ ወይም ደግሞ ድጋፋቸውን በስልጣን ላይ ላለው መንግስት የሚሰጡ ሰዎች ላይ ጥቃት እንደምትፈጽሙ የኢትዮጵያ መንግስት ደጋግሞ ይከሳችኋል። ከሱ አንዱ በቅርቡ በተተኮሰ ጥይት ህይወቱ ያለፈው ድምጻዊ ሀጫሉ ሁንዴሳ ነው። በዛ ውስጥ በጥርጣሬ የተያዙትና በመንግስት ቁጥጥር ስር የሚገኙት ተጠርጣሪዎች ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ጦር ወቦ ያስተማራቸው እንደሆኑ በእምነት ክህደት ቃላቸው መስጠታቸውን የፌደራል ጠቅላይ አቃቤ ህግም ገልጿል። ስለዚህ ከእንቅስቃሴዎቻችሁ አንዱ ከምታረጓቸው ትግሎች አንዱ ይሄ ነው ማለት ነው?
መጀመሪያ ኢትዮጵያ ውስጥ መንግስት የሚባል የለም። ኢትዮጵያ ያለችበት ችግር ውስጥ የገባችው እነኚህ ስቴት ማፊያስ እንደነ ማፊያ ካፓስ እንደነ ኬንያ ውስጥ ያሉ ሞንጉኪዝ ያሉት ቡድን ነው ኢትዮጵያን እያስተዳደረ ያለው። መንግስት ክስ ያቀርባል በምትል ይሄ ስህተት ነው። መንግስት የለም። በሁለተኛ ደረጃ ኦነግ ሸኔ የሚባል እኔም እስከማውቀው በትጥቅ ትግል የሚሆን ሀገር ውስጥ ያሉት እነ ኦፌኮ፣ ኦነግ ራሱ፣ ሌሎችም ብሔረሰቦች ወክሎ ያሉት ፓርቲዎች ኦነግ ሸኔ የሚባል ሸኔ የሚባል ስም ያለው ሰምቼ አላውቅም። ስለዚህ አንደኛ መንግስት የለም። ያሉት ቡድኖች ማፊያዎች ደግሞ የሚከሱ ይሄ ሸኔ የሚባል ድርጅት የለም። ለጠየቅሽኝ ጥያቄ ለህዝቡ ግልጽ እንዲሆን ልመልስልሽና ሀጫሉ ሁንዴሳ የተገደለው በኦሮሞ ነጻነት ሰራዊት አይደለም። የኦሮሞ ነጻነት ሰራዊት ሀጫሉን አይገለውም። የኦሮሞ ነጻነት ሰራዊት አይደለም እና ሌላም ሰው ህሊና ያለው ኢትዮጵያዊ የሚሆን የሌላ ሀገር ዜጋ ይሁን ብቻ ሰው የሆነና ጭንቅላቱ የሚሰራ ሀጫሉን አይገልም። በሌላ መልኩ ደግሞ እኛ እየተዋጋን ያለ ነው ታጥቆ የሚንቀሳቀስ እኛ በምንቀሳቀስበት ቦታ ተሰማርቶ ሰላማዊ ዜጎችን የሚገድል ከወታደራዊ ኃይል ጋር ወታደራዊ ፍልሚያ የምናካሂደው ሰላማዊ ሰዎችን አንገላቸው። ይታወቃል፣ ህዝብ ያውቃል፣ ሚዲያ ያውቃል፣ ዓለም ያውቃል። እንደዛ ብናደርግ የኦሮሞ ነጻነት ሰራዊት ይህን ያደርጋል ይባላል እና ህዝብ ራሱ ይቀለዋል፣ መንቀሳቀስ አይችልም። መንግስት የሚባለውን ሌላ ተይና ወታደራዊ ትግል ተይና አንድ ምሽት ማደር አንችልም። በዚህ አይነት ነገር ለምሳሌ የኢትዮጵያ መንግስት ንጹህ ግድያዎች ይካሄዳሉ ኢትዮጵያ ውስጥ። ለሁሉም መብት አለኝ፣ መረጃ አለኝ፣ ለህዝብ ይፋ አደርጋለሁ ይላል። ከዛ በያዙት ሚዲያ ላይ እንደዚህ አይነት ተደርጓል፣ ጥናቱን አካሄደን ከጨረስን በኋላ ለህዝብ ይፋ እናደርጋለን ተብሎ ተድበስብሶ በዛው ይቀራል። በአማራ ክልል የተደረጉ ግድያዎች፣ አዲስ አበባ ውስጥ የተደረጉ ግድያዎች፣ በደቡብ እንደዚሁም ሌሎች ቦታዎች የሚደረጉት ግድያዎች እስካሁን አንድም ነገር መልስ አልተገኘለትም። አገሪቷ ነፃ የሆነ ተቋም የላትም። ነፃ ፖሊስ፣ ነፃ ፍርድ ቤት፣ ነፃ ሰር እንደዚህ አይነት ነገር በሌለበት ሀገር እንደዚህ አይነት ግድያ ሲፈጸም፣ ግፍያ ሲፈጸም፣ ብዙ ነገሮች ሲፈጸሙ ምንም አይነት በቂ መረጃ በሌለበት ሀገር መንግስት ነኝ ባይ ብቻ በሚከስሽ እውነት ሊወጣ አይችልም። ህዝቡን ታፍኖ ያለበት ምክንያት ይሄ ነው። ኢትዮጵያ ውስጥ ተደጋጋሚ ነገሮች እየተመላለሱ የሚነሱበት ምክንያት ለሚያመን ቦታ ለሚያመን በሽታ መድኃኒት አለማግኘታችን ይሄ ነው እየተካሄደ ያለውና በአጫሉ ግድያው ምንም ጋጅል የለበትም። በሌሎችም ትግሪያ ላይ እንደዚያ።
በመጀመሪያ መንግስት ኢትዮጵያ ውስጥ ህጋዊ መንግስት የለም ላልከው፣ ኢትዮጵያ ውስጥ መንግስት አለ፣ የፌዴራል መንግስት አለ፣ የክልል መንግስታት አሉ።
የፌዴራል መንግስት የሚባል ኢትዮጵያ ውስጥ ህዝብ የመረጠው መንግስት የለም። ኢትዮጵያ ውስጥ የነበረው ኢፒአርኤስ ወይ ደግሞ ኢህአዴግ የሚባለው ነበር። ያ በህዝብ ትግል ተበታትሏል። በህዝብ ትግል ሲበታተን ህዝብ ፍላጎት እንደዚህ አይነት መንግስት ይዋቀርልን ተብሎ የተዋቀረ መንግስት የለም።
ጥያቄን አልጨረስኩትም ነበረ፣ አቋርጠው ነው። ኢትዮጵያ ውስጥ የህዝብ ተወካዮች ምክር ቤት 547 መቀመጫዎች ያሉት የህዝብ ተወካዮች ምክር ቤት አለ፣ የፌዴሬሽን ምክር ቤት አለ፣ ተቋማት አሉ፣ የመንግስታዊ ስርዓት አለ፣ መንግስት አለ፣ አገር ያለው መንግስት ስላለ ነው። ስለዚህ በግልሎት ይሄንን አቋም ማራመድ ይችላሉ። እንደ መንግስት ግን መንግስት ኒፓል ኢትዮጵያ ውስጥ ስላለ መንግስት በሚለው እንነጋገራለን። በግልሎት ግን ይሄንን አቋም ማራመድ ይችላሉ። ሁለተኛው የኦነግ ሸኔ ነው እነሱ እየከሰሱ ያሉት። የኦነግ ሸኔ የሚባለው ነገር አናቅም ብለዋል። በእኛ በኩል የኦሮሚያ ክልል ፖሊስ ኮሚሽነርን ይሄን ጥያቄ ጠይቀናቸው ነበር። የኦነግ ሸኔና አባቶርቤ የሚሏት ባል ብለው የሚጠሯቸው ከኦነግ የጦር ክንፍ የተገነጠለና በጫካ ሆኖ የሚዋጋው ነው ብለው ለይተው ይናገራሉ። አሁን ደግሞ ፌደራል ጠቅላይ አቃቤ ሕግ አዳነች አበቤ ለአፋን ኦሮሞ በሰጡት ቃለ ምልልስ የኦሮሞ ነጻነት ጦር ወይም ወቦ ተጠያቂ እንደሆነ ካገኘነው ምስክር ቃል የእምነት ክህደት ቃል ያገኘነው እሱን ያመላክታል ስላሉ በቀጥታ አሁን እኛ ምንመራው ነው ያሉትን ታስታብ ያድርገው ተናግረዋል። በግልጽ አስቀምጠዋል። ስለዚህ እናንተን ነው ማለት ነው ተጠያቂ የሚያደርጉት። ከዛ አንጻር ነው እኛም እናንተን ልንጠይቃችሁ የመጣ ነው። ስለዚህ አሁን እርሶ የሚሉት ድምጻዊ ሀጫሉ ሁንዴሳ በመግደል ውስጥ እጃችን የለንበትም ነው። እነሱ ደግሞ በእጃችን ያዝነው ተጠርጣሪ እሱን አመላክቶናል፣ የድምጽ ማስረጃ አለ፣ የስልክም የመልእክት ማስረጃለን እያሉ ነው።
አዎ በዚህ ላይ መንግስት አለ የለም እኛ ሰሌንን አይደለንም በሚል ሰዓታችን ባንገል ይሻላል። ለጠየቅሽኝ ጥያቄ ብቻ መልስ ልስጥና የኦሮሞ ነጻነት ሰራዊት ነኝ ብሎ ያቻሉ ስልክ ላይ ደውሎ ማስፈራሪያና ዛቻ አካሂዶበታል ተብሎ የተነገረው በጣም ቀላል ነገር እኮ ነው። በድምፁ ከአቻሉ ጋር ያደረገው ንግግር ለህዝብ ይፋ ያድርጉት። በጣም ቀላል ሰውየው ደግሞ ማን ነው? መልእክቱን ወይ ደግሞ ትዕዛዙን የሰጠው ሰው ማን ነው? ይሄንንም ለህዝብ ግልጽ ያድርጉ። ነጻና ገለልተኛ ወገን ይሄንን የሚያጣራ አካል ይቋቋም። በጣም ቀላል ነገር አለኝ መረጃ አለኝ ባሉት ብቻ አይደለም እኮ ይሄ ነገር ሊያልቅና እውነት ሊወጣ የሚችለው። የኦሮሞ ነጻነት ሰራዊት አጫሉን ገለዋል አሉ፣ እኛ አልገደልንም አሉ። ይህንን የሚያጣራ ገለልተኛ አካል ተቋቁሞ ይሄንን ማጣራት ይችላል። የአጫሉ ሁንዴሳ ስልክ በእጃችን ነው ያለው፣ ከዛ ብዙ መረጃዎችን አግኝተናል እያሉ አይደለም ሲሆን አጫሉ ሁንዴሳ ከኦሮሞ ሚዲያ ኔትወርክ ቡጆ ዋሪዮ ጋር ያደረገ ኢንተርቪው ተቋቶ እሱ የኦሮሞ ነጻነት ሰራዊት እያስፈራራኝ ነው ምናምን ያለው ተቋቆ ቀርቶ አግኝተናል ብለው ነበር። ያንንም ያቅርቡ። ቡዮ ዋሪዮ ግን ለቢቢሲ አፋን ኦሮሞ ኢንተርቪው አድርጎ እንደዛ አይነት ጥሬ ከኦሮሞ ነጻነት ሰራዊት ይደርስብኛል የሚል አጫሉ ሁንዴሳ ከኔ ጋር ኢንተርቪው አላደረገም ብሏል።
በሰጠው ቃለ ምልልስ ላይ በአፋን ኦሮሞን በሰጠው ቃለ ምልልስ ላይ ትጥቅ ትግል ላይ ደስተኛ እንዳልሆነ በተለይ ኦሮሞን መግደሉ በጣም እንደሚያመው ተናግሯል። ከዚህ በላይ ሞት የለም ይላል። ስለዚህ በትክክል እናንተ የምታራምዱትን አቋም እንደማይደግፍ ማሳያዎች የሆኑ ቃለ ምልልሶች ናቸው። ይበልጡንም እንዳውም ለውጥ አለ፣ ነጻነት አለ፣ አሁን የተሻለ ጊዜ ነው የሚሉ ማሳያዎች ያሉት ቃለ ምልልስ ነው እዛ ላይ ሲሰጥ የነበረው።
አጫሉ ብቻ ደግሞ አይደለም ብሎም ቢሆን አጫሉ ብቻ አይደለም የእኛን አካሄድ የማይደግፈው። አጫሉን ተይውና እነ በቀለ ገርባና ጃዋር መሀመድ እኮ የኦሮሞ ነጻነት ሰራዊትን ትጥቅ አስፈትተዋል። ትጥቅ ማስፈታት ብቻ አይደለም ብዙ ነገሮች እና በደሎች እንዲደርስበት አድርገዋል። ከአጫሉ በላይ ብዙ እኛን የሚቃወሙ ስልታችን የማያዋጣ እንደሆነ የሚቃወሙ እኮ አሉ ሰዎች። እኛም እኮ የምንታገልለት እየወደቅንለት ያለው ነገር እንደዚህ አይነት ሀሳቦች ኢትዮጵያ ውስጥ በነጻነት እንዲሸራሸሩ እኮ ነው። አጫሉ እኛን አለመከተሉ እኛን አለመደገፉ እኮ አያስገድለውም። እንደዚህ አይነት ነገር እንዲኖርና ሰው የፈለገውን ተናግሮ የፈለገበትን እምነት አካሂዶ የፈለገበትን ሁሉ አድርጎ ኢትዮጵያ ውስጥ ነጻና ፍትሐዊ ዲሞክራሲ ህዝቡ በነጻ ወጥቶ በሰላም ወጥቶ በሰላም የሚገባበት አይነት አካሄድ እንዲኖር ነው የእኛም ትግል። ስለዚህ ይህን ነገር የሚዬን ወደ አብይ አይነት አካሄድ እያካሄዱ ምንም አይነት የልጁንም ደም የመቀልብ አድርጎ ለማቀረብ እንጂ ይሄ ነገር ምንም እውነቱን ሊገልጽ አይችልም።
ድሪባ ኩምሳ በኢትዮጵያ መንግስት የሚቀርቡበትን አንዳቸውን ክሶች አይቀበላቸውም። በተለይ ሰላማዊ ኢትዮጵያውያን ላይ ምንም አይነት እርምጃ በመውሰድ ግድያን እንደማይፈጽሙ ገልጿል። በየትኛውም አካባቢ በሰላማዊ ዜጎች ላይ የሚፈጸመው ግድያ፣ ንብረት ማውደምን አጥብቆ እንደሚቃወም ተናግሯል።
ጫካ ውስጥ ሆኖ ኢትዮጵያን ለማተራመስ የሚሰራ ሽፍታ ቡድን ድምጻዊ ሀጫሉ ሁንዴሳን የገደልኩት እኔ ነኝ ብሎ እንዲያምን አይጠበቅም ሲሉ የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ለአሜሪካ ድምጽ ገልጠዋል። ከዚህ ቀደምም በምዕራብ ኦሮሚያ በሰላማዊ ዜጎች ላይ የፈጸሟቸውን አስተቃቂ ወንጀሎች ማህበረሰቡ እያወቃቸው እነሱ ግን ወንጀሎቹን አልፈጸምንም ብለው ያስተባብላሉ ሲሉ አቶ ታዬ ቡድኑን ወንጅለዋል። ጃልመሮ በሚባል መጠሪያ በይበልጥ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባ ድምጻዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ እንዳልሆነ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ መናገሩ ይታወሳል። አቶ ኩምሳ ድሪባ ከአሜሪካ ድምጽ ጋር የነበረውን የመጀመሪያ ክፍል ቆይታ በትላንትናው ምሽት አሰምተናችኋል። በምሽቱም ዝግጅታችን የቃለ ምልልሱን ሁለተኛ ክፍልና እንዲሁም አቶ ታዬ ደንዳ የሰጡትን ምላሽ አካተናል። ሁለቱንም ያነጋገረችው ጽዮን ግርማ ነች። ወደ ዝግጅቱ።
የ50 አመቱ የኦሮሞ ነጻነት መሪ ኩምሳ ድሪባ ወይም ጃልመሮ ላለፉት 2 አመታት የምዕራብ ኦሮሚያን የትጥቅ ትግል እንደሚመራ ተናግሯል። በደቡብ፣ በምዕራብ፣ በሰሜንና በአዲስ አበባ እንደሚንቀሳቀሱና በትላንትናው ዕለት በሰጠው የቃለ ምልልሱ የመጀመሪያ ክፍል ላይ ገልጿል። ይህም ሆኖ የጦር መሳሪያ አንስተው የሚታገሉት ከመንግስት ሰራዊት ጋር እንጂ በሰላማዊ ዜጎች ላይ ጥቃት እንደማይፈጽሙ በመግለጽ በድምጻዊ ሀጫሉ ግድያ ውስጥም እጃቸው እንደሌለበት ገልጿል። ድምጻዊ ሀጫሉ ህይወቱ ያለፈው በመንግስት ሰዎች አማካኝነት መሆኑንና ለዚህ ማረጋገጫቸው ከዚህ ቀደም ለነሱ ወታደሮች በሀጫሉ ሁንዴሳ የተላከ የጽሁፍ መልእክት ስላለ በገለልተኛ አካል እንዲጣራ ጠይቋል።
እኔ ከሞስኩ ደሜን የምትፈልጉት ከእንደዚህ እንደዚህ አይነት ሰዎች ጋር ነው ብሎ ሀጫሉ የተናገረው መረጃ አለ። ስልኩ የኦሮሞ ነጻነት ሰራዊት አባላት ስልክ ላይ ደውሎ ሀጫሉ እነሱን ተላስላቸውና ሲያበረታታቸው በነበረበት ጊዜ የተናገረውን ስልካቸውን እንሰጣለን። ይሄንን የሚያጣራ አካል ካለ መረጃችን ይሄ ነው።
ስለዚህ የኢትዮጵያ መንግስትም ደግሞ መረጃ አለኝ፣ ጥላሁን ያሜ የተባለው ግለሰብ ጠቁሟል፣ መረጃ አለኝ ብሏል። እሱን አልተቀበላችሁም። ስለዚህ የእናንተ መረጃ እንዴት ተቀባይነት እንዲኖረው ትጠብቃላችሁ?
እኛ እኮ መረጃችንን ተቀበሉ እያልን አይደለም። ይሄንን የሚያጣራ አካል ካለ እኛ እናቀርባለን። እነሱም ያቅርቡና የዛኔ ነው እውነት የሚታወ
ነው። ገልጸዋል። አሁን አስረግጠው የሚናገሩት በሰላማዊ ዜጎች ላይ እርምጃ አንወስድም እያሉ ነው። ታዲያ በማን ላይ ነው የምትወስዱት? ኔትወርካችሁ እንደዚህ ከተዘረጋና እንቅስቃሴ የምታረጉ ከሆነ እርምጃ የምትወስዱት በማን ላይ ነው? የታጠቀው ኃይል ራሱን ይከላከላል። ስለዚህ እናንተ በማን ላይ ነው እርምጃ የምትወስዱት?
እኛ የምናካሂደው እርምጃ መንግስቱን አገሙስ ጠብቆ ያለው የሀገሪቷ የመከላከያ ሰራዊት ላይ ነው። ይሄ ደግሞ እስከ አዲስ አበባ አይደለም እስከ 4 ኪሎ እስከ አፍንጫው ታጥቆ ይገኛል። ያንን ስንጥል ነው መንግስት መጣል የምንችለው። የአደባባይ ምስጥር ነው። ምንስጥር አለውና ነው ህዝብ ላይ ማንን ነው የገደለው? አንቺ እኮ ያንን መረጃ ልታቀርብልኝ ትችያለሽ።
የኢትዮጵያ መንግስት የሚሰጠውን መረጃ ነው ልጠቅስልዎት የምችለው።
የኢትዮጵያ መንግስትማ ጊዜ የሚያቀርበው ይህንን ነው።
በምዕራብ ኦሮሚያ የሚገኙ ነዋሪዎች እንዲሁም በጉጂ አካባቢ የሚገኙ ነዋሪዎች የአሜሪካ ድምጽ በተለያየ ጊዜ የሚያነጋግራቸው ነዋሪዎች በሁለት በኩል አጣብቂኝ ውስጥ እንዳሉ ይገልጻሉ። መንግስት የኦሮሞ ነጻነት ጦርን ትደግፋላችሁ በሚል የኦሮሞ ነጻነት ጦር ደግሞ መንግስትን ትደግፋላችሁ ወይም ለመንግስት መረጃ ትሰጣላችሁ በሚል ጥቃት ይፈጸምብናል ብለው በተደጋጋሚ ይገልጻሉ። ሰዎችን በዚህ መሃል እንደሚገደሉ፣ ኢሰብአዊ የሆነ ድርጊት እንደሚፈጸምባቸውም የሚናገሩ አሉ። በተለያየ ጊዜ ያስደመጥናቸው ድምጾች አሉ።
የተደመጡ ድምጾች የምትይኝ ሁልጊዜ በእናንተ በኩል የሚተላለፉትን የህዝብም ይሁን የመንግስት ካድሬዎች ስታሳግሯቸው እሰማለሁ። የእነሱን ዋንሳይስ ሁልጊዜ ስታቀርቡም እሰማለሁ። በብዙ መልኩ በእኛ ላይ የሚደረጉ ውንጀላዎችንና ክፍቶችን ማስተባበል ወይ ደግሞ እውነት ነው ነበር እንደዚህ አይነት ነገር ብሎ ማመን የምንችልበት ደረጃ በእናንተ በኩልም ይሁን በሌሎች ሚዲያዎች ለማቅረብ ብዙ ጊዜ ሙከራ እናደርጋለን። ግን ድምፃችን የታፈነ ነው። የእናንተ የቪኦኤ አፋን ኦሮሞ ብዙ ጊዜ እኔ ኢንተርቪው አድርጌ ሳይተላለፍ የቀረ፣ በቢቢሲ አፋን ኦሮሞም እንደዛው ብዙ ኢንተርቪዎችን እያደረጉ ሳይተላለፍ የቀረ እንደዚህ አይነት ኢንተርቪዎች ነበሩ። በእኛ በኩል ተነገረ ያልሹ መንግስት አድርሶብናል፣ አስሮናል፣ ገሎናል ስል ህዝብ ከነመረጃው ጋር ያቀርብ ነበር። በምታናገሯቸው ሰዎች እንደዚህ አይነት ግድያ በዚህ አይነት ሁኔታ እዚህ ቦታ በኦሮሞ ነጻነት ሰራዊት ደርሶብናል የሚል እንዲሁን አቅርቢ። ይሄ ብዙ 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 መረጃዎችን ሊያቀርብልሽ ይችላሉ።
ዘገባዎቻችን በጣም ብዙ ናቸው፣ ለረጅም ጊዜ የቀረቡ ናቸው። ምዕራብ ኦሮሚያ ካለ የቴሌኮሙኒኬሽን ኃላፊ ጀምሮ ግለሰቦቹ ደግሞ ፍርሃት ስላላቸው ማንነታቸውን ደብቀው፣ ምክንያቱም እንዳልኩት ከሁለቱም ወገን ጉዳት ስለሚደርስባቸው እንደሚፈሩ፣ ግማሾቹ አዲስ አበባ ላይ መጥተው እንደሚቀመጡ እዛ አካባቢ ስጋት ስላላቸው የተለያዩ ዘገባዎች ናቸው የሚቀርቡት፣ አንድ ወይም ሁለት ዘገባ አይደለም። ስለዚህ በኢትዮጵያ መንግስትም በነዋሪዎችም የሚቀርብባችሁ ቅሬታ አለ በተደጋጋሚ። እሱን ቅሬታ እናንተ ሙሉ ለሙሉ አትቀበሉም ማለት ነው?
በፍጹም። አንድ ምሳሌ ልስጥሽ። አንቺ አነሳሹ የምዕራብ ኦሮሚያ የቴሌ ሰራተኛ ተገሎ ነበር ብለሽኛል። ትክክል ነው። ነቀምት በእናንተው እና በሌሎችም ሚዲያዎች ላይ የሰማሁት። እዛው ነቀምት ደግሞ አንድ ወጣት ጋራጅ ውስጥ እየተገደለ ነበር። እንደዚህ አይነት ግድያዎች ሲካሄዱ መንግስት የሚያቀርበው ክስ አለ። ለምሳሌ የቴሌ ሰራተኛው ሲገደል መንግስት ሆነ ሸኔ ሄግዶ ክሱን አቀረበ። ቤተሰቦቹ ተጠይቀው ይህንን እንደዚህ አይነት ሰዎች ግድያውን አካሂደውብናል ብለው አልከፍ ተሰሱልኝ። እንደዛውም ደግሞ ጋራጅ ውስጥ የተገደለው ወጣት መንግስት ልጄን በታጠቁት ኃይሎቹ ገደለ ብሎ አባቱ ክስ አቅርቧል። በመንግስት ላይ እንደዚህ አይነት ክስ እኛ ስናቀርብ ህዝብ ደግሞ የተገደለበትን የሚያውቀው ወንድሞ ሄቱ በባለቤቱ አዎ የገደለብኝ ልዩ ኃይል ነው፣ መከላከያ ነው፣ የፖሊስ አባል ነው እያለ ክሱ ያቀርባል። እንደዚህ አይነት ክስ ከፋሚሊዎቹ በኩል የቀረበ አንድ ማስረጃ አቅርቤልኝ ነው ያልኩሽ። መንግስት የምትይውማ መውጫ ቀዳዳ ሲያጣና እጁን ወደሚጠቁምበት ሲፈልግ ወደ እኛም ወደ ሌላ ወደ ትግራይ ወደ ግብጽ እያለ ህዝቡን ሲያተራምስ የኖረ መንግስት ነው። ከዛ የሚቀርበውን አይደለም እያልኩሽ ያለው። አንድ እንደዛ አሁን እንዳቀረብሽው ምሳሌ አንድ ሰው እንደዚህ ተገሏል፣ የገደለው ደግሞ የኦሮሞ ነጻነት ሰራዊት ነው የሚል ፋሚሊው አቅርቤልኛል።
ተናገርኩ እኮ ነው። ቤተሰቦች በተለይ ማንነታቸውን እንዳንጠቅስ ይጠይቃሉ፣ ፍርሃት እንዳላቸው ይነግሩናል። አንዴ ታርቀው ቢገቡና ከመንግስት ጋር እርቅ ፈጥረው ቢገቡና ብንገላገል ይሻለናል፣ ምክንያቱም በሁለቱም ወገን ጉዳት እየደረሰብን ነው፣ እየተገደልን ነው ያሉ አሉ።
እሱ ትክክል ነሽ። ጦርነት ባለበት ቦታ ሰው የአይምሮ መረበሽና ጭንቀት አይኖረው ማለት ያዘበት ነው። ይኖራል፣ ችግሮች ይኖራሉ። ጦርነት ነው ያለው፣ ጥይት ነው፣ እሳት ነው እየተተኮሰ ያለው። በዚህ በኩል አንድ የታርቆ ብንገላገል የሚሉት ለእኔ ያ ሁኔታ ተፈጥሮ ይሄ ነገር ቢቆም ደስ ይለኛል። ያ የህዝብ ፍላጎት ነው፣ የኔም ፍላጎት ነው። ይሄ አይደረግም ማለት ነው።
ስለዚህ እነዚህ ሰዎች ፍርሃት አላቸው ማለት ነው። ፍርሃታቸው ደግሞ የታጠቁት ኃይሎች የኦሮሞ ነጻነት ጦር ከመንግስት ጋር ታብራላችሁ ብለው ጉዳት ያደርሱብናል ብለው የሚፈሩ ሰዎች ግን አሉ።
የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ፍርሃት አይደለም። ለኦሮሞ ህዝብ ብሎ የተመሰረተ ለኦሮሞ ህዝብ ለግን ብሎ ራሱን እየሰዋ ያለ ሰራዊት ነው። ህዝብ ከገደልንማ ለማን ነው ትግሉን እያካሄድን ያለን እና ለማን ነው ደማችን የሚፈሰውና አጥንታችን የሚሰበረው? ለማን ነው እኔ እድሜን ሁሉ እያቃጠልኩ ይሄንን አይነት ህይወት እየገፋው ያለው?
አላማው የመጨረሻ ግቦት ምንድን ነው?
ኦሮሞ ነጻ ወጥቶ የራሱን መንግስት መስርቶ ብፈልግ በኢትዮጵያ ማዕቀፍ ውስጥ ከኢትዮጵያ ብሔር ብሔረሰቦች ጋር እኩልነት፣ በነጻነት፣ በፍትህ ቢኖር ያ የማዋጣ ከሆነ ደግሞ የራሱን መንግስት የራሱን ሀገር መስርቶ የራሱን ኮንስቲቱሽን መስርቶ ቢኖር ያ እስካልሆነ ግን ትግሉ ይቀጥላል። ብዙ ሰዎች በማህበራዊ ሚዲያዎች ላይ ብዙ ነገር ያወራሉ። ብዙ የኦሮሞ ነጻነት ሰራዊት የሚያፈለሽ ነገሮች ነገሮችን ይጽፋሉ። ብዙ 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 ስንት የአማራ ህዝብ እኔ የምመራው የምዕራብ ኦሮሞ ነጻነት ሰራዊት አካባቢ ስንት የአማራ ህዝብ እንዳለታች ያለሻ ያንን ለምን አልገባኝም? በነጻ በሰላም ወጥቶ በሰላም የሚገባ ፍርዘን የሚያበላን ከኦሮሞ ጋር እኩል ለምን የኢትዮጵያ ዜጋ ነው? አልተለያየን። ኦሮሞ ነጻ፣ ትግሬ ነጻ፣ አማራ ነጻ ተብሎ እስካልተመሰረተ ድረስ በአንድ ላይ የኢትዮጵያ ህዝብ ነንና መኖር ይችላሉ። መብታቸው ነው። ንብረት አፍርተውበታል፣ ልጆች አፍርተውበታል፣ ኖሮበታል። ደማቸው ውስጥ ያለው አማራ ብሔር እንጂ እነሱ ያንን የማያውቁት ከኦሮሞ ጋር ተቀላቅለው እየኖሩ እነሱን ለምን አልገደልናቸውም? በአማራ አካባቢ፣ በሌሎች አካባቢዎች፣ በደቡብ አካባቢ፣ በቤኒሻንጉል አካባቢ እንደዚህ አይነት ጥቃቶች ሲደረጉ አራቱም ወለጋ አካባቢ ወደ ኢሉባቦር እንደዚህ አካባቢ እኛ የምንንቀሳቀስበት ይሄ አማራን ወይ ደግሞ ጉራ ወይ ደግሞ ትግሬን መሰረት ያደረገ እንደዚህ አይነት የቤት መቃጠል፣ የሰዎች መፈናቀል እንደዚህ አይነት አደጋዎች ደርሰዋል። ያንን ማድረግ ግን ይችላለን እኮ ግን ለምን አላማችን አይደለም?
በአጠቃላይ ረዘም ባለውና ከኦሮሞ ነጻነት ጦር መሪ ኩምሳ ድሪባ ጋር ባደረግነው ቃለ ምልልስ ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት፣ ንብረት ማውደምና ማቃጠል ውስጥም እጃቸው እንደሌለበት ድርጊቱንም እንደሚያወግዙት ገልጸዋል።
አናደርገውም። ሲሆን ደግሞ ያማል፣ ያሳዝናል። ኢትዮጵያ ውስጥ ለብዙ አመታት እየተጠለለ የመጣ ችግር ነው። ያ ነው ይሄንን ነገር ቀን በቀን እያመጣ ያለው። ሰዎች በጣም ሰልፊሽ ከመሆናቸውና የስልጣን ጥሜት ለህዝብ ቅድሚያ አለመስጠት፣ ህዝቦችን ደግሞ መጠቀሚያ ማድረግ ይህ አይነት ነገር የተቆለለ ሁኔታ ነው። ህዝብ ደግሞ ለፖለቲካ ፍጆታ ተብሎ እንደ በግ ለአንጻር እንደሚቀርበው አይነት መስዋዕት ሆኖ ሲቀርብ ያሳዝናል። ይሄ ነገር ማለት የሚችለው ሰዎች አሁን ለምሳሌ አማራ ነ ውጣ መስቀኛ ነ የኦሮሞ ህዝብ እንደ ህዝብ 50 ሚሊዮን 40 60 ሚሊዮን 30 ሚሊዮን የፈለገ ይሁን እንደ ህዝብ የኦሮሞ ህዝብ አይወክልም። ይሄ ነገር ኦሮሞ እንደ ህዝብ ይሄን ቢያደርግ ማኖሮ እንዴት ተደርጎ ተቻችሎ በአንድ ላይ የሚኖረ? ይህንን በዚህ መልኩ ብናይና ነገሩ ላይ ቤንዚን ከመጨመር ይልቅ ሰላም እንዲመጣ፣ እርቅ እንዲመጣ ነገሮችን በተከለ ሁኔታ ብናይ ነው የሚሻለው። ኢትዮጵያ የምትባል ሀገር እኔና አንቺ የምትመለከችበት መነጽር እኔ አልመለከትም። በዛ መነጽር ችግር አለብን። እኔና አንቺ ኢትዮጵያ ሀገራችን ናት ብለን እና የወሰንበት ሁኔታ ይለያያል። እንደዚህ አይነት ነገሮች ሲፈጠረ መጠንቀቅ አለብን። ሌላ አንቺ አንድ አማራ ተገደለ ብለሽ ወይ ደግሞ ሌላ ሰው በሆነ መልኩ ሊያቀርብ ይፈልጋል። ሌላ ደግሞ አንድ ኦሮሞ ተገድሏል ብሎ በሌላ በኩል ሊያቀርብ ይፈልጋል። ይሄ ደግሞ በጣም ያራርቀናል፣ ጋቱም በጣም ያሰፋል፣ ችግሩም በጣም ውስብስብ ያደርገዋል እንጂ ሊፈታው አይችልም። አንድ ዜጋ ሞቷል፣ ኢትዮጵያዊ ሞቷል። እንደ ኢትዮጵያዊ ዜጋ ብንዘግብ ይሄ ነገር ባልመጣ ነበር። ለዚህ እኮ ነው እኔ የሚያልኩሽ ትብድ ኢትዮጵያ ብሔሮች ሳይፋቀሩ ሳይዋደዱ ኢትዮጵያን ኢትዮጵያ ብለው ሳይመሰርቷት ተሰልካ የተመሰረተች ሀገር ስለሆነች ሰዎች የየራሳቸውን ነገር የሚያቀርቡት ያ ነው ኢትዮጵያ ትልቁ ችግር። ይህ እስካልተፈታ ድረስ መቼም ሊፈታ አይችልም።
ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት፣ ንብረት መውደምና ማቃጠል ውስጥም እጃቸው እንደሌለበትና ድርጊቱንም እንደሚያወግዙት ገልጸዋል። የእነርሱ ዓላማ በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት መጣልና ለሁሉም ዜጎች እኩል እንድትሆን የሚፈልጓትን አገር መመስረት እንደሆነ ተናግረዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ገንዳ በትጥቅ ትግል ላይ ያለ ቡድን እኔ ነኝ የገደልኩት ብሎ እንዲያምን አይጠበቅም ይላሉ።
እዚህ በፊትም ሰላማዊ ዜጎች በተለያዩ ቦታ መገደላቸው ይታወቃል። በተለይ በወለጋ ውስጥ በርካታ ሰላማዊ ዜጎች፣ የመንግስት የስራ ኃላፊዎችም፣ ሰላማዊ ነዋሪዎችም የመገደላቸው ብቻ ሳይሆን ሬሳቸው ሲካፈል እንደነበረ ሌላውን ለማሰራራት እንዳይቀበሩ የተከለከሉበት ጊዜም ነበረ። ይሄን ሁሉ እኛ አድርገናል አላሉ። ምክንያቱም ከፖለቲካ አንጻር ያንን የሚፈጽሙት ዜጎችን ለማስፈራራት እነሱን የሚተች ከእነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰጥቶ እንዲገዛላቸው ለማድረግ እንደዛ አይነት ድርጊት ይፈጽማሉ። በፖለቲካ አንጻር ደግሞ እንደዚህ አድርገናል እንደዚህ አይነት ግልጽ ወንጀል ፈጽመናል ብሎ እንዲያምኑ ባይጠበቅም፣ ግን በግልጽ ማሳያዎች አሉ ማለት ነው። ከአጫሉ ጋር አጫሉ መጀመሪያ ከኦቢኤስ ጋር በነበረው ቆይታ ኦነግ በቦሌ ይመጣል ብዬ አልገምትም ነበረ። በታንክ በወለጋ ወይም በባሌ በኩል ይገባል ብዬ አስቤ ነበረ። ግን በጣም የሚገርም ነው ብሎ ሲያነሳ ውጭ ያለው የነሱ የፌስቡክ ሰራዊት ያደረገበትን ዘመቻ ቃ የነበረው የታጠቀው ኃይልን ሊገለው እንደሚችል በአጃሉ ጓደኞች በብሔረሰቦቹም ጭምር ይታወቃል ማለት ነው። ይህ ግልጽ ነው። ሲያስፈራሩ ነበረ፣ ማስጠንቀቂያ ሲሰጡት ነበረ። ግልጽ ነው። ይሄ ውጭ ላይ ነበረው ደግሞ በሰፊው ዘመቻ ሲያካሄድበት እንደነበረ ብልጽግና ሆነሃል፣ በገንዘብ ተገዝተሃል፣ ይችን ጥፋት አለ በሚል ብዙ ሰርተዋል ማለት ነው። በዚህ ሄደዋል። ከዛ ባሻገር ግን በኦነግ ውስጥ እኔም ስለነበርኩ ባህሪያቸውን አውቃለሁ። ትምህርት ቤት በነበርንበት ወቅት ምንድን ነው የሚሆነው? አንዳንዴ ኦሮሞን ሊያስቀይም ሊያናድድ የሚችል ጸያፍ ስድብ ግልጽ በሆነ ቦታ ላይ ይጽፉና የኦሮሞ ተማሪዎችን እዚህ ጋር መናፍተኛ ሰደበን ወይም ሌላ አካል ሰደበን የሚል ፕሮፓጋንዳ በመንዛት በዛ አይነት ሴራ አመፅ ተፈጽሞ እንደነበረ ይታወቃል። ከዚህ በፊት በዛው በድርጅቱ ውስጥ በጣም የሚታወቁ የሚታገሉ አካሄዳችን ልክ አይደለም ብሎ የሚያነሱ እነ ሙሊስ ገዳ የሚባሉትን፣ ግቱ ጨራ የሚባል ከዛ ባሻገር ለገሰ ወጊ የሚባለውንም ራሳቸው ገለው ግን ገለናል አላሉ። እንደገደሉ ያው ራሳቸውም ያውቃሉ፣ ህብረተሰቡም ያውቃል፣ አባልም ያውቃል። አለ ግን ገለናል ያሉበት አንድም ቀን የለም ማለት ነው። እነሱ በጣም ጸያፍ የሆነ ኢሰብአዊ የሆነ ድርጊት ይፈጽማሉ ሰውን ለማስፈራራት። በሚዲያ ሲመጡ ደግሞ ያንን አላደረግንም ብሎ ራሳቸውን ቅዱስ አድርገው ለማቅረብ ይሞክራሉ። ይሄ ጸባያቸው ነው፣ የተፈጥሮ ባህሪያቸው ነው። ዞሮ ዞሮ ከአጫሉ ግድያ ጋር የተያዙ ነገሮች በምርመራም የተገኙ ነገሮች አሉ። ሰፊ ምርመራም እየተደረገ ነው። እያንዳንዱ ደግሞ በተጨባጭ ወጥቶ ህብረተሰቡ እውነታውን ለማወቅ ረጅም ጊዜ አይቀርም ማለት ነው።
ድምፃዊ ሀጫሉ ሁንዴሳ ማንን እንደሚደግፍና ማንን እንደማይደግፍ የኦሮሞ ወጣት በሚገባ ስለሚያውቅ አሁን ደጋፊያችን ነበር ቢሉ የሚቀበላቸው ሰው አይኖርም ይላሉ አቶ ታዬ።
ያው ሀጫሉን እኛ ስለምናውቅ አጠቃላይ የኦሮሞ ወጣትን ስለሚያውቅ እስከ ዛሬ ሙዚቃው ላይ አንድ ቀን የእነሱን የሚይዙትን ባንዲራ ያልያዘ ሙዚቀኛ ቢኖር እሱ ነው። ውጭ ላይ ሊሰጡት ነበረ፣ አልተቀበለም። እዚህ ሀገርም በዛ ደረጃ ሲያደርጉ ነበረ፣ አልተቀበለም። ዝፈንልን አሉት፣ እኛን አውድፌ እንጂ አላቸው። ዛሬ ሳይሆን ግርማ ጥሩ ነው የሚባል ከወያኔ ጋር ሲሰራ የነበረ የእነሱ ተወካይ በ2008-2009 አካባቢ እንደዚህ አይነት ሙከራ አድርጓል። አጫሉ ያኔን አልተቀበልም። የእነሱ ጥርስ የተነከሰበት ዋናው ምክንያትም የእነሱ ከንቱ ውዳሴ ባለመጫወቱ ነው አጫሉ። እና ይሄ የኛ ደጋፊ ነው የሚል ማንን ለማጣለል እንደሆነ አላውቅም። ምክንያቱም በአጠቃላይ የአጫሉ ጓደኞች፣ የአጫሉ ቤተሰቦች እና አጫሉን የሚያውቁ በርካታ ዜጎች ጠላትነታቸውን አጫሉን ለመግደል ሲዝቱ እንደነበረ እና በተለያየ ጊዜ ማስፈራሪያ ሲልኩበት እንደነበረ በማስረጃም በኤስኤምኤስ የተላኩ መልክቶች አሉ፣ በቮይስ ሚሴጅ የደረሱ መልክቶች አሉ። በተለያየ ጊዜ ሙከራ አድርገው ያልተሳካበትም ነበረ። እነዚህ ሁሉ ስላሉ ምንም ቢዋሹ የትም ሊደርሱ ስለማይችሉ ችግር የለውም ማለት ነው።
አቶ ታዬ ደንዳአ በምዕራብ ወለጋ አካባቢ የነበረውን ሁኔታ በተመለከተ ተከታዩን ብለዋል።
በዛ ቦታ ላይ ሁለት ነገር ነው ያለው። አንደኛው ጉዳይ መንግስት ዜጋው የፈለገ ስህተት ቢፈጽም በግድያ ሳይሆን በህግ አግባብ ዞ ህግ በማቅረብ ነው ነገሮችን የሚፈታው። እነሱ ግን እነሱን የሚፈጅ ጉዳት አድርሰዋል ብሎ የሚሉ ከሆነ አሁን ከአጫሉም ጋር ማያያዝ አያይዞ ማየት ይቻላል። የእነሱ መፍትሄ ግድያ ነው የሚሆነው። በዛ አካባቢ ያለው ፍራቻ ከባድ ነው የነበረው። አሁን የተሻለ ሁኔታ ተፈጥሯል። ባለፈው የሆነ ዶክመንተሪ በኦቢኤን ተሰርቷል። ህብረተሰቡ ይሄ ጠላት ነው፣ መንግስት የህግ የበላይነት ያስከብር ማለት የጀመረው ቅርብ ጊዜ ነው። እጅግ በጣም ሲያፈራሩ ስለነበረ፣ ሲገሉ ስለነበረ፣ አገዳደላቸውም እጅግ አስጸያፊ፣ እጅግ አስከፊ ስለነበረ፣ ስጋት ፍርሃት ስለነበረ ነው። አንደኛው ጉዳይ ይሄ ነው። ሁለተኛው መንግስት የመከላከያ ልብስ ለብሰው ወይም የኦሮሚያ ፖሊስ ፍልስ በመልበት በዜጎች ላይ ግፍ ግድያ ድብደባ ይፈጽማሉ። እዛው ሆኖ ደግሞ መንግስት ደበደበኝ ብሎ ዜጎቹ እንዲናገሩ ካሜራም ሰጥተው ይቀዳሉ ማለት ነው። ያ ብቻ ሳይሆን ቤት እያቃጠሉ ፖሊስ መስለው መከላከያ መስለው ቤት እያቃጠሉ ግፍ ቤት እያቃጠለ ነው ዜጎችን እያፈናቀለ ነው የሚል ኢሜል ደግሞ በፌስቡክ በተለያየ ነገር ይለቃሉ ማለት ነው። ይሄንን በሚገባ መረዳት ያስፈልጋል። መንግስት እነዚህን ሰዎች ቀልባቸዋል ወይም ጠብቃቸዋል ብሎ ያስፈራቸው ሰው ሊኖር ይችላል። ግን እነሱ በሚሉት የገደለው ወይም የደበደበው የገረፈው አንድም ዜጋ የለም። እነሱ የሚሰሩት ድራማ አለ በአንድ በኩል፣ በሌላ በኩል ደግሞ እነሱን ከአቅም በላይ በመስራት ህብረተሰቡ ምንም አይነት ጉዳት ሊያደርሱ አንዳንዴ እኮ ሰው ገድለው ሜዳ ላይ ጥለው ቀብራችሁ ወዮላችሁ ብሎ ሳይቀበር ለአራት አምስት ቀን ቆይቶ ጅብ ሜዳ ላይ ገላ ሰው አለ። በዚህ ደረጃ የማስፈራራት አቅም ስለነበራቸው ያኔ ህብረተሰቡ የእነሱን ተቃራኒ እነሱን ትችት የመናገር አይችልም ነበረ። በዛ ምክንያት ነው ሲሆን የነበረው ማለት ነው።
አድማጮች፣ ከአቶ ኩምሳ ድሪባና ከአቶ ታዬ ደንዳ ጋር ያደረግነውን ቃለ ምልልስ ሙሉ ክፍል በድረገጻችን ላይ ታገኙታላችሁ።